ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጳጉሜ 5 ቀን 2014 ዓ.ም ዝግጅታችን ጀመረ። ክብራትና ክብራን አድማጮቻችን እንኳን ለ2015 አዲስ ዓመት አደረሳችሁ። መጪው ዓመት የደስታና የሰላም እንዲሁም የብልጽግና እንዲሆንላችሁ ከአሜሪካ ድምፅ መልካም ምኞታችንን እንገልጻለን።
ክፉ የሚያስበውም ደግ የሚያስብበት ዘመን፣ ውጊያን የሚፈልጉ ሰዎች ደግሞ ወደ ሰላም የሚመጡበት ዘመን እንዲሆንልን እንመኛለን።
2015 መንግስት አላህ ይስጠው የጀመረው መቀጠል አለበት፣ በሰላምም በኩል መቀጠል አለበት። ምክንያቱም የሚጣለው እዚህ ጋር እህትና ወንድም ነው አይደል እንዴ?
ያልፋል፣ ሊነጋ ሲል ይጨልማል። ከብሔርተኝነት ጸድተን እንደ ኢትዮጵያዊነት የምናስብበትን 2015 ያንን እመኛለሁ። መልካም አዲስ ዓመት።
ዛሬ እያጠናቀቅን ያለውን የ2014 ዓ.ም በተለይ ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበር ከገለጹ የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያንን ከተናገሩት ነበር የሰማችሁት። በርካታ አስተያየቶችን ሰብስበናል፣ በምሽቱ ፕሮግራም ይዘነዋል።
ሰብሬ አሊ ይባላለሁ።
ሰብሬ አመሰግናለሁ። የዘንድሮ የዓመት በዓል አዲስ ዓመት ዋዜማ ላይ ያለ ነው። የዘንድሮ የዓመት በዓል ገበያ እንዴት ምን ይመስላል?
ምንም አይልም። ያው እቃ ጨመረ፣ ገበያ እስከዚህ ነው። በዓል ብር ስለጠፋ እቃ ተወደደ፣ ከዱሮ በላይ ጨምሯል።
አሁን የሰማችኋቸው ደግሞ የዓመት በዓሉን ገበያ በተመለከተ ከድሬዳዋ ያነጋገርናቸው ናቸው። ሰላም ጤና ስጥልኝ ክብራትና ክብራን፣ ዛሬ ቅዳሜ ጳጉሜ 5 2014 ዓ.ም የአዲስ ዓመት ዋዜማ ነው። አስተናጋጃችሁ እንግዶ ወልዴ ነኝ። በድጋሚ መልካም አዲስ ዓመት እመኛለሁ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ ግብዣይ ነው። አሁን የምሽቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምን አመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። በሰሜናዊ የማሊ ክፍል በሚገኝ አንድ ከተማ ላይ ከእስላማዊ መንግስት ጋር ቁርኝት ያለው ጂሃዲስት ቡድን ባደረሰው ጥቃት በደርዘን የሚቆጠሩ ንጹሃን ዜጎች መገደላቸውን የአካባቢው ባለስልጣናትና አንድ የታጣቂ ቡድን መሪ አስታውቀዋል። በሳህል ቀጠና የሚንቀሳቀሰው እስላማዊ መንግስት ጋው ከተሰኘው ከተማ በ150 ኪሎ ሜትር ርቀት ላይ በምትገኘው ታላታይ ከተማ ይህን ያህል መጠን ያለው ጥቃት ሲያደርስ የመጀመሪያው ነው። ጂሃዲስቶቹ ማክሰኞ ዕለት ከአልቃይዳ ጋር ቁርኝት ካለው እስላም ለሙስሊሞች ቡድን ከተሰኘ ተቀናቃኛቸውና ሌሎች ታጣቂ ቡድኖች ጋር ከፍተኛ ውጊያ አካሂደው እንደነበር ሁኔታውን በቅርብ የሚከታተል የተከተሉ አካላት ተናግረዋል። ውጊያው ለ3 ሰዓታት ከተካሄደ በኋላ ግን በሞተር ብስክሌት ድንገት ከተማዋን የወረሩት የእስላማዊ መንግስት ተዋጊዎች ከተማዋን መቆጣጠር ችለዋል። በግጭቱ የተገደሉት ሰዎች ቁጥር እስካሁን በውል ባይታወቅም የአካባቢው ባለስልጣናት 45 ንጹሃን ዜጎች መገደላቸውን ሲያስታውቁ፣ ሌላ ታጣቂ ቡድን ሟቾቹ 30 መሆናቸውን ተናግረዋል። ቻርልስ ንጉስ መሆናቸው በይፋ ታወጀ። የዳግማዊት ንግስት ኤልሳቤጥ ህይወት ማለፉን ተከትሎ ልጃቸው ቻርልስ ዛሬ በለንደን ቅዱስ ጄምስ ቤተመንግስት በተካሄደ ስነ ስርዓት ንግስናቸውን ተቀብለዋል። ንጉስ ቻርልስ እናታቸው ሐሙስ ዕለት ማረፋቸውን ተከትሎ ወዲያውኑ ንጉስ የሆኑ ሲሆን ከዚህ በኋላ ሳልሳዊ ንጉስ ቻርልስ በመባል ይጠራሉ። ቅዳሜ ዕለት ንግስናውን ባወጀው ጉባኤ የተካሄደው ስነ ስርዓት በቴሌቪዥን በቀጥታ የተላለፈ ፈው ለመጀመሪያ ጊዜ ነው። የ73 ዓመት እድሜ ያላቸው ቻርልስ ንግስና ለመቀበል በእድሜ የገፉ የመጀመሪያው ንጉስ ሲሆኑ እናታቸው በ96 ዓመታቸው ህይወታቸው እስካለፈበት ጊዜ ድረስ ላለፉት 7 አስርተ ዓመታት እንዳደረጉት በታማኝነት በአክብሮትና በፍቅር እንደሚያገለግሉ ተናግረዋል። ቻርልስ አርብለት ከባለቤታቸው ካሚላ ጋር በመሆን ስኮትላንድ ከሚገኘው ባልሞራል ካስል የተሰኘው መኖሪያ ቤታቸው ተነስተው ለንደን የሚገኘው ቤተ መንግስት ሲደርሱ በርካቶች መልካም ምኞት ገልጸውላቸዋል። አርብለት በቅዱስ ጳውሎስ ካቴድራል ለንግስቷ ማስተዋወሻ በተካሄደ ስነ ስርዓት ላይ ወደ 2000 የሚጠጉ ሰዎች መገኘታቸው ታውቋል። የዳግማዊት ንግስት ኤልሳቤጥ የቀብር ስነ ስርዓት በመጪዎቹ ቀናት የሚካሄድ ሲሆን ሌሎች ንጉሳዊ ቤተሰቦችና ክቡራን እንግዶች ይገኛሉ ተብሎ ይጠበቃል። ፕሬዝዳንት ጆ ባይደንም ለቀብሩ ወደ እንግሊዝ እንደሚጓዙ አስታውቀዋል። ይህ በእንዲህ እንዳለ አውስትራሊያኖች በንግስት ኤልሳቤጥ ሞት በከፍተኛ ሁኔታ ማዘናቸው ተገልጿል። የሀገሪቱ የፖለቲካ አመራሮች ሀዘናቸውን ለመግለጽ ዛሬ በፌደራል ፓርላማቸው ጉንጉን አበባ ያኖሩ ሲሆን ጠቅላይ ሚኒስትሩ አንቶኒ አልባኒዝ ንግስቷ አውስትራሊያኖች ጎርፍና ሰደድ እሳት በመሳሰሉ አሳዛኝ አደጋዎች ውስጥ ሲያልፉ አሳይታ የነበረውን ርህራሄ አስታውሰዋል። እንደ አውሮፓውያን አቆጣጠር በ1954 አውስትራሊያን በመጎብኘት ንግስት ኤልሳቤጥ የመጀመሪያዋ የእንግሊዝ ንጉሳዊ ቤተሰብ ሲሆኑ በወቅቱ ወደ 70% የሚገመት ህዝብ እሳቸውን ለማየት አደባባይ ወጥቶ ነበር። በኒውዮርክ ከተማ አቅራቢያ ተጨማሪ ቆሻሻ ውሃ ውስጥ የፖሊዮ ቫይረስ መገኘቱ ተገለጸ። ለህይወት አስጊ የሆነውን በሽታ የሚያስከትለው ቫይረስ በተለያዩ ከተሞች መገኘቱን ተከትሎ ፖሊዮን ለመዋጋት የሚደረገው ጥረት ተጠናክሮ መቀጠሉን በዩናይትድ ስቴትስ የኒውዮርክ ግዛት አስተዳዳሪ ካቲ ሆኩል አርብለት አስታውቀዋል። ከአስር ዓመት በኋላ በሐምሌ ወር ላይ በሰሜናዊው የኒውዮርክ ክፍል በሚገኘው ሮክላንድ ካውንቲ የመጀመሪያው የፖሊዮ ቫይረስ መገኘቱን ተከትሎ የጤና ባለሙያዎች በፍሳሽ ውሃዎች አካባቢ ቫይረሱ ይገኝ እንደሆን ምርመራ ማድረግ የጀመሩ ሲሆን በኒውዮርክ ምስራቃዊ ክፍል በሚገኘው ሎንግ አይላንድ ውስጥ ናሳ በተባለ አካባቢ የተሰበሰበ ቆሻሻ ውሃ ውስጥ ቫይረሱ ተገኝቷል። ቀደም ሲልም ሮክላንድ፣ ኦሬንጅ እና ሱሊቫን ከተሰኙ አካባቢዎች ከተሰበሰበው ቆሻሻ ውሃ ውስጥ መገኘቱ ይታወሳል። ይህን ተከትሎ ሆኩል የጤና ሰራተኞች፣ አዋላጆች እና የመድኃኒት ባለሙያዎች የፖሊዮ ክትባት መስጠት የሚያስችላቸው አስቸኳይ ጊዜ አውጀዋል። የጤና ባለሙያዎች 2 ወር የሞላቸውን ህጻናት ጨምሮ ያልተከተቡ የኒውዮርክ ነዋሪዎች፣ ነፍሰ ጡር እናቶች እና ሌሎች የክትባት ሂደታቸውን ያላጠናቀቁ በሙሉ በአስቸኳይ መከተብ እንዳለባቸው ያስታወቁ ሲሆን የጤና ሰራተኞችና በፖሊዮ ከተጠቁ ሰዎች ጋር በቅርበት የሚሰሩ ሰዎች ደግሞ ተጨማሪ የማጠናከሪያ ክትባት እንዲወስዱ አሳስበዋል። በኒውዮርክ ግዛት የሚኖሩ 79% የሚሆኑ ሰዎች የፖሊዮ ክትባት የወሰዱ ሲሆን ቫይረሱ በተገኘባቸው አካባቢዎች ክትባቱን የወሰዱ ሰዎች ቁጥር ግን ዝቅተኛ ነው። ባለስልጣናት በመቶዎች የሚቆጠሩ ሰዎች በፖሊዮ ተይዘው ምንም ምልክት የማይታይባቸው ሊሆን እንደሚችል ገልጸው፣ ሆኖም በቀናትና በሳምንታት ጊዜ ውስጥ ቫይረሱን ለሌሎች ሰዎች ሊያስተላልፉ እንደሚችሉ አመልክተዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ።
በመከታተል ላይ የምትገኙት ከአሜሪካ ድምፅ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ጳጉሜ 5 ቀን 2014 ዓ.ም ዝግጅታችንን ነው። ዛሬ የጨረስነው የ2014 ዓ.ም በተለይ ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበር የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያን ተናግረዋል። ነገ እሁድ የሚጀት የተሻለ እንደሚሆን ተስፋቸውን ገልጸዋል። አዲሱ የ2015 ዓ.ም የሰሜን ኢትዮጵያው ጦርነት ሰላማዊ እልባት የሚያገኝበት እንዲሆን ምኞታቸውን ያንጸባረቁም አሉ። ሌሎች ደግሞ በአስቸጋሪ ሁኔታ ውስጥም ቢሆን ተሳኩ ያሏቸውን የህዳሴውን ግድብ ሙሌት የመሳሰሉ ክንውኖች በአዎንታዊነት ጠቅሰዋል። ኢትዮጵያውያን አዲሱን የ2015 ዓ.ም ነገ ለመቀበል እየተዘጋጁ ባሉበት በዚህ ባሳለፍነው ሳምንት የአሮጌውን የ2014 ግምገማቸውን እና ለ2015 ያላቸውን ምኞታቸውን ያጋሩናል። ቀጣዩ ዘገባ ኬኔዲ አባተ የአዲስ አበባ ነዋሪዎችን አስተያየት ያሰባሰበበት ነው።
አሮጌው 2014 ዓመተ ምህረት ተጠናቆ አዲሱ ዓመት ሊገባ በዋዜማው ላይ እንገኛለን። ያለፈው ዓመት ታዲያ ኢትዮጵያውያን ብዙም በመልካምነቱ የሚያስታውሱት አይደለም። በአዲስ አበባ ያነጋገርናቸው አስተያየት ሰጪዎችም ይህንን ያረጋግጣሉ።
የታቸው ተቆባላል 2014 እንግዲህ አገራችን በተለያየ መንገድ የሰላም ጉዳይም በብዙ መልኩ አስቸጋሪ ነገር ውስጥ ነው የገባቸው አገራችን። የኑሮ ውድነትም ኑሮው አገራችን ላይ ደግሞ ያለው ከሌላው ዓለም የሚለየው ምንድነው? ኑሮ በሌላው ዓለም ስታይ ሲቀንስ ይቀንሳል፣ ሲጨምር ይጨምራል። እኛ ጋር ግን ከጨመረ ጨመረ ነው። እና አገራችን ያሳለፈችበት የ2014 ከሰላሙም አንጻር የኑሮ ውድነቱም ሁሉ ነገር ነው እንትን ውስጥ የገባው።
ስሜ ሻረግ ይባላል። እንግዲህ 2014 አልሐምዱሊላህ ረብል ዓለሚን በክፉም በደግም አልፈን ይኸው ለዚህ ደርሰናል። እና በጣም ከባድ ጊዜ ነበር፣ በጣም አስቸጋሪ ጊዜ ነበረ። እና ያን ሁሉ አልፈን እንግዲህ አላህ ካለ ወደ 2015 እየሄድን ነው። የኑሮ ሁኔታ ካልክ ደግሞ በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው፣ በጣም አስቸጋሪ። እሻም በየወፍጮ ቤቱ በየሸማቹ ጤፍ የለም፣ ጤፍ ተወዷል። እህል እንዳለ ቀጥሏል፣ እንዳለ ተወዷል። እውነቴን ነው የምልህ። አሁን ለምሳሌ ስኳር ማለት ነው አንደኛ ነገር በኩፖንም ቢሆን ሁለት ኪሎ እየተሰጠ ነው። ይሁንና ያም እንዳለ ሆኖ ቢዳረስ ጥሩ ነው። አንድ ሰው ግን አንድ ኪሎ 130 ብር ገዝቶ አይችልም። መንግስት ያን ነገር ማየት አለበት። ስለዚህ መሆን የለበትም። የሀገራችን ጉዳይ ይታይ። እኛ ድሃ ነን፣ ለሀገራችን ዱአ እያደረግን ነው፣ አገር ሰላም ይሁን ብለን።
ስሜ አብራራ ጎል ይባላል። 2014 ብዙ የሚያስደስት ነገር የለው፣ ስፔሻሊ በዚህ በጦርነት ባለው ሁኔታ። ያው መልካም ነገሮችም ቢኖሩት ደግሞ በተጓዳኝ ያው የተለያዩ ክፍተቶች ኖሮበት ያለፈበት አመት ነውና ወደ መጨረሻው አካባቢ ደግሞ አሁን ያለውን የጦርነት ሁኔታ ስትመለከተው 2014 ጥሩ ያልነበረ ሆኖ ነው ያየሁት። መልካም ነገሩ ደግሞ የአባይ ግድብ ሶስተኛ ዙር ሙሌት መከናወኑ ተስፋ ሰጪ ደስ የሚል ነገር ሆኖ እንግዲህ ወደፊት ከዚህ የተሻለ ነገር እንጠብቃለን።
መሰረት እባላለሁ። መሰረት መኩሪያ 2014 ዓመተ ምህረት ቆንጆ አልነበረም። በብዙ አንግል ስትመለከተው ብዙ ስቅቅም ያደረግ ነገር አለ፣ ብዙ ደስ የማይሉ ነገሮች አሉ። ስለ ሰላም ጉዳይ፣ ስለ ሁሉ ነገር
አስተያየት ሰጪዎቹ የአዲስ ዓመት ምኞታቸውንና ተስፋቸውንም አብራርተዋል።
2015 ተስፋ ማረገው ነገር ምን ነው? አሁን በሰሜኑ የክፍል ያለው የውጊያ ሁኔታ ተጠናቆ ከዛ በኋላ የሀገራችን ህዝብ ሰላማዊ ኑሮና መንግስት ደግሞ የያዘው አሁን በመስኖ በተለያየ በረሃማ አካባቢ የሚደረገው የስንዴ ምርት በዛ ከቀጠለበት አገራችን አይደለም ለኢትዮጵያ ለአፍሪካ የምትበቃ አገር ናት። እኛ ያጣነው ሰላም ነው። ሰላም ደግሞ ለማግኘት ሁሉም የፖለቲካ ድርጅት ወደ አንድ መልኩ መጥተው ህዝብን በሰላም የሚመርጡበት መንገድ እንዲሆን እመኛለሁ። ክፉ የሚያስበውም ደግ የሚያስብበት ዘመን፣ ውጊያን የሚፈልጉ ሰዎች ደግሞ ወደ ሰላም የሚመጡበት ዘመን እንዲሆንልን እንመኛለን።
2015 መንግስት አላህ ይስጠው የጀመረው መቀጠል አለበት፣ በሰላምም በኩል መቀጠል አለበት። ምክንያቱም የሚጣለው እዚህ ጋር እህትና ወንድም ነው አይደል እንዴ? እህትና ወንድም ነው። እኛ የአንድ እናት ልጆች ነን፣ የአንድ የምየ ኢትዮጵያ ልጆች ነን። ሰላም አላህ ሰላሙን ያወርደው። 2015 የሰላም የብልጽግና የበረካ የጤና አገራችን ሰላም የምንሆንበት ሁላችንም ብሔር ብሔረሰቦች አንድ የምንሆንበት ዘመን ያርግልን። ችግርን አልፈን ጦርነቱንም አልፈን ለሰላም የምንበቃበት ጊዜ አላህ ያርገን። ወንድሞቻችንም አይለቁብን። መከላከያም እኛም የወለድነው ነው፣ እኛም ከእኛም ማጸን የወጣ ነው። አይሙትብን፣ አይለቅብን። ሁሉም የትግራይም ሁሉም አንድ ነንና አላህ አንድ ያርገን፣ ያዋደን፣ ፍቅራችን ሰላማችንን ያብዛው። አመሰግናለሁ።
2015 ሁሉም ሰው በሰላም ወጥቶ ገብቶ የሚፈልገውን ነገር ተንቀሳቅሶ ዘመዶቹን ክፍለ ሀገር ሄዶ አይቶ የሚሰራውን ስራ በአግባብ ሰርቶ በሰላም እንዲኖር እመኛለሁ። እግዚአብሔር ሀገር ሰላም እንዲያደርግ ሁሉም በቃ ሰላምን የሰላም ጥሪ ተቀብሎ ሰላም ቢሆን እና ሁሉም ሰው ሰላም ቢሆን ደስ ይለኛል። በቃ እና ሀገራችን ደግሞ ከፍ ብላ ማየት ፈልጋለሁኝ።
የምመኘው ነገር ምንድን ነው? ማንም ሰው ይሙት አልልም። የምንዋጋውም ራሱን ችሎ ከራሱ ጋር ነው። በአንድነት አምነን የኔ ክልል የዛ ክልል ሳይባባል እንደ ኢትዮጵያነት አስበን ከኖርን የተሻለ ነው ብዬ አምናለሁ። አጠቃላይ ግለሰቦች ለራሳቸው ጥቅም የተወሰኑ ሰዎች ካልሆኑ በስተቀር ይሄን ጦርነት በእርግጠኝነት የኢትዮጵያ ሕዝብ ሙሉ ለሙሉ የሚፈልገው አይደለም ብዬ አምናለሁ። ኢኮኖሚካሊ ተስተካክለን በሰላም የምንኖር ወተን የምንገባ እንደዚያን ነገሮችን እመኛለሁ 2015 አለዛ ትንሽ ያስቸግራል ብዬ አምናለሁ። ስለዚህ ጦርነቱ ቶሎ የሚያበቃበትን መንገድ ሆፕፉሊ እንጠብቃለን። ያልፋል እርግጠኛ ነኝ። ይሄ ነገር የተሻለ ነገር ይመጣል ብዬ አምናለሁ። ሊነጋ ሲል ይጨልማል። ከብሔርተኝነት ጸድተን እንደ ኢትዮጵያዊነት የምናስብበትን 2015 ያንን እመኛለሁ። መልካም አዲስ ዓመት።
2014 ዓመተ ምህረት ከ2013 የተሻገረውን የሰሜን ኢትዮጵያ ጦርነት ተቀብሎ ሲያስተናግድ የተጠናቀቀ ዓመት ነው። ከየካቲት ወር ጀምሮ ተስፋ የተጣለበትና ለአምስት ወራት የቆየው የሰብአዊነት የተናጥል ተኩስ አቁም ስምምነት ተጥሶ ዓመቱ ከማለቁ ከጥቂት ቀናት አስቀድሞ ጦርነቱ ዳግም መቀስቀሱና በተለያዩ አቅጣጫዎች ተስፋፍቶ መቀጠሉ ይታወቃል። በኦሮሚያ ክልል ወለጋ ዞኖች የተፈጸሙ የበርካታ ንጹሃን ሰዎች ግድያና በአካባቢው አሁንም ድረስ ያለው አለመረጋጋት አሮጌው ዓመት ጥሏቸው ካለፋቸው ክስተቶች መካከል ጥቂቶቹ ናቸው። የኑሮ ውድነትም በዚሁ በተጠናቀቀው ዓመት ከፍተኛ ደረጃ ላይ ስለመድረሱ ይነገራል። ይሁን እንጂ በፈተናዎች መሃል የህዳሴ ግድብ አንድ እርምጃ ወደፊት የተራመደበት ዓመትም ነው 2014። አዲሱ ዓመት 2015ስ ምን ክስተቶችን ያስተናግዳል? ወደፊት የሚታይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የድሬዳዋ ከተማ የበዓል ዋዜማ ገበያ በቂ አቅርቦት የታየበት ሆኖም ግን የሸማቾች ቁጥር የቀነሰበት ነው ተብሏል። ይህ ግን የምጣኔ ሀብት ባለሙያዎች እንደሚናገሩት የአጠቃላይ የኑሮ ውድነቱ ነጸብራቅ ነው። አዲስ ቸኮል ነው ዘገባውን የላከው።
በድሬዳዋ ከተማ እንስሳት ለገበያ የሚቀርቡባቸው ገበያዎች ወይም ጀላባዎች በዋበሪ 7ኛና ሃይስኩል ላይ ይገኛሉ። በከተማው አማካይ ስፍራ የሚገኙ ዋበሪ ገበያ ላይ ሰንጋዎች፣ ፍየልና በጎች በበቂ ሁኔታ ቀርበው ተመልክተናል። በመጀመሪያ የጠየቅነው የሰንጋና ወይፈን ዋጋ ነበር።
ነጋሽ ወልደማርያም ይባላለሁ። ጀላባ ነጋዴም ነኝ ደላላም ነኝ። ስለዚህ አሁን ይሄ ለምሳሌ ከ30ሺ እስከ 40ሺ ከዛ ደግሞ ወደ 45ሺ ይሄዳል። ከዛ ደግሞ እየቀነሰም ይሄድም አለ።
በኋላ ለምሳሌ ቀይዋ
እሷ ወደ 20ሺ 25ሺ እስከ 25ሺ በቃ። እነዚህ ደግሞ እስከ 20ሺ
ወይ ፈን ትናንሾቹ?
ትናንሾቹ ደግሞ እስከ እዛው ነው። እዛ ገደማ ከዛ ውጭ የለም።
20 በታች አይገኝም?
የለም። አይደለም ከሀያ በታች
ከፍተኛ በጣም ትልቅ የሚባለው ሰንጋ
40ሺ 50ሺ
ብዙ ገዢ አለ ዘንድሮ።
እስከዚህ ነው
የገበያው አብዛኛውን ስፍራ የሸፈኑት። ፍየሎችም በብዛትም ሆነ በአይነት በርከት ብለው ቀርበዋል።
ግሩም አይለ
እዚህ ጀለባ ነው የምትሰራው?
አዎ።
እንዴት ነው ዘንድሮ አመት በዓል ገበያ?
አቅርቦቱ በጣም ቆንጆ ነው። ከብት አለ በደንብ ይገባል። ዋጋው ትንሽ እንትን ብልም በደንብ ይገባል። ከብት
ዋጋውስ በፊት ከነበረው አንጻር እንዴት ነው?
ከአምና ትንሽ ለውጥ አለው። ትንሽ ጨመራል እንጂ አልቀነሰም። አምና ይሻላል ትንሽ እንትን በማለት ዘንድሮ ደግሞ ያው ድርቅም ስለሆነ እና ትንሽ በሌላ እቃ ላይ የጨመረ እንትን ነው። ገበሬውም አይለቅም። ለምን ይህን ሽጦ ነው ገበሬው የዕለት እንትኑንም የምጠቀምበት። ስለዚህ በዚህ ዋጋ ሲሸጥ ገበያ ላይ ስንወጣ ምንም ስለማይገዛለን በዚህ ዋጋ ከመሸጥ እናስቀምጣለን ምናምን ስለምሉ ያው የግድ ትንሽ ጨመር አድርገን ገዝተን መጣ ነው።
ዋጋቸውስ እንዴት ነው? እስኪ አሁን በጣም ከፍተኛ ትላልቅ ሙክቶች፣ መካከለኛ ትናንሾች፣ ከስንት እስከ ስንት እስኪ ንገረኝ። እስኪ ይሄ እንደዚህ ነው እያልክ ፍየሎችም
አሁን እስከ 12,000 እስከ 13,000 ከዛ በታች ከዛ በላይ የለም እና 9 8 10 11 እስከ 7ም እስከ 6ም አለ ሰው እንዳቅሙ።
ገዢስ ብዙ ገዢ አለ? ከዚህ በፊት ከነበረው አንጻር የዘድሮ ገዢ ምን ያህል ነው?
ገዢስ ከዚህ ነው።
ምንም እንኳ በድሬዳዋ በጎች ለአመት በዓል መጠቀም የተለመደ ባይሆንም በገበያው ግን በጎች በበቂ ሁኔታ ቀርበዋል።
ኤፍሬም ነገር ይባላል።
እንዴት ነው የበገበያ የበግና ፍየል ገበያ ዘንድ?
ፍየሉ የበገበያ ትንሽ አሁን ቅነት ይላል እና ተለቅ ያለው አሁን ተለቅ ያለ ነው እስከ 7,000 8,000 ብር
ትልቁ በግ ማለት ነው።
ትልቁ እስከ 9 እስከ 10,000 አለ።
መካከለኛው
እስከ 5,000
ትናንሽ
ደግሞ 3,000 እና 4,000
ፍየል ሊገዙ መጥተው ባዶ እጃቸውን የተመለሱ ሸማቾችንም አግኝተን ነበር።
እኔ ፈይሰል ሁሴን ይባላል።
እንዴት ነው ዘንድሮ የአዲስ ዓመት ገበያ?
ዘንድሮ ውድ ነው። ያው ያልተወደደ ነገር ደግሞ የለም። ግን የሚበልጥ ደግሞ በአሁኑ ሰዓት ደግሞ እንደዚህ ፍየል ነክ ደግሞ በጣም ውድ ሆኑ። ቢያንስ አሁን እንደዚህ 8 ምናምን 10 ምናምን የሚጠሩልህ በጣም ትንሽ ናቸው። ግን የሆነ ወደ 15 ምናምን እነዚያ ናቸው በአሁኑ ሰዓት ያሉት ማለት ታድጎች። ግን በጣም ውድ ነው ሲጀምር፣ በጣም ተወደዋል።
እና ገዛቸው አሁን
አልገዛንም። በቃ ስነገ ቼክ እናደርጋም ብለን እየሄድን ነው። ነገ እንመልሳለን። ዛሬ በቃ ሞፈር ሆነ።
ዛሬ ባያችሁት ገበያ አትገዙ ማለት ነው።
በፍየልና ሰንጋ ገበያዎች ላይ በቂ አቅርቦት ቢኖርም በአቅርቦቱ ልክ ሸማቾች አለመኖራቸው፣ እንዲሁም በሁሉም ላይ የዋጋ ጭማሪ መስተዋሉ የጋራ ባህሪዎቻቸው ናቸው። የአትክልት ውጤቶች፣ እህል፣ ዶሮ፣ ቅቤና የመሳሰሉት ምርቶች ለገበያ የሚቀርቡበት ትልቁ የድሬዳዋ ገበያ ቀፊራ ላይም ተገኝተን የዋጋ ዳሰሳ አካሄደን ነበር።
አዜብ ሚሊዮን እባላለሁ።
እዚህ ቀፊራ ነው ያገኘሽ? ለምንድን ነው እዚህ ቀፊራ የመጣሽው?
ቅቤ ምናምን ልገዛ የበዓል ጉዳይ ነው።
ገዛሽ አሁን? ስንት ነው ኪሎ?
ኪሎ 800 የሚላሉ ለጋው 850 ለጋው መካከለኛው 800 ብር ነው የገዛው።
ከዚህ በፊት ስንት ነበር የሚሸጡ? ከአመት በኋላ
ከአመት በኋላ በፊት 650 ነበረ ነው የገዛው።
መሊያ ዩሱፍ እባላለሁ።
እሺ፣ እንዴት ነው የዘንድሮ የአመት በዓል ገበያ የድሮ ገበያ?
በጣም ቆንጆ ነው።
ዋጋቸው ከዚህ በፊት ከነበረው ጨምሯል ወይስ ባዘቦት ከነበረው ወይስ እንዴት ነው?
አሁን ትናንትና ዋጋ ጨምሮ ነበረ፣ ዛሬ ደግሞ ቅናሽ ነው። ይሄ የአበሻ ማለት ነው። ይሄ የአበሻ አሁን ብናገኝ እስከ 250 200 ይሸጣል። ሴት ነች። የፈረንጅ ደግሞ ወንድ ባለ 700 ብርም ይሸጣል። እስከ 6ም ይሸጣለን። አሁንና የትናንትናና ዛሬ አንድ አይደለም። ዛሬ ገበያ ቀንሷል።
ገዢ ግን አለ። በዛው ልክ
አለ።
ቀደም እየገዛ ነው።
አዎ እየገዙ ነው። ግማሾችም እየመጡ ይገዙናል። ግማሾችም ደግሞ ከቀስተራ እየገዙ ይይዞ ይሄዳሉ እና በዛ
ድሮ ከነበረው አመት ገበያ ላይ ብዙ
በዛ ዛሬ ድሮ በዛ ትናንት
በዘንድሮ አመት ማለት ከፍተኛ ጭማሪ ታየባቸው ያትክልት ውጤቶች ናቸው።
ሰብሬ አሪ ይባላል።
ሰብሬ አመሰግናለሁ። የዘንድሮ ያመት ባል አዲስ አመት ዋዜማ ላይ ያለ ነው። የዘንድሮ ያመት ባል ገበያ እንዴት ምን ይመስላል?
ምንም አይልም። ያው እቃ ጨመረ ገበያ እስከዚህ ነው። ባል ብር ስለጠፋ እቃ ተወደደ። ከዱሮ በላይ ጨምሯል።
እስኪ ትብትለም ሸጥሯ
ዲማንዲም አሁን ዲማንዲም 5000 ነበረ 4500 ዛሬ ነው የሆነው 500 ብር ሳሉ።
ስለዚህ በሳሉ ስትልም
500
ብር አንድ ሳንት ስንት ኪሎ ነው የሚይዘው?
4 ኪሎ 5 ኪሎ እንደ ሰፈሩ አነኝ።
ስለዚህ 1 ኪሎ 100 ብር ገደማ ማለት
ነው።
ኦኬ። ድንችስ?
ድንቹ አልጨመረም። 100 ብር ነው።
ስንት ነው? 100 ብር።
እሺ። ሽንኩርትስ?
ሽንኩርቱ 200 ብር።
አዎ። ማስታጠቢያ ማለት
ኪሎ በ50 ብር ይሳ ማለት ነው።
ገበያውስ እንዴት ነው? ብዙ ሰው እየገዛ ነው? ከዚህ በስተቀር ነበረው አምስት ባለ ገበያ አጣር። የዘንድሮ እንዴት ነው?
የዘንድሮ እስከዚህ ነው የለም አየር ሰው ደካማ ይሁን ወይም ብር ጠፍቶኝ እናቅም ብቻ ገበያ እስከዚህ ነው።
በሁሉም ገበያዎች ላይ በቃ አቅርቦት ኖሮ ሸማቾች ግን በዚያ ልክ አለመብዛታቸው ጠቅላላ እንደ ሀገር የምንገኝበት ኢኮኖሚያዊ ሁኔታ ነጸብራቅ እንደሆነ ነው የድሬዳዋ ዩኒቨርሲቲ የምጣኔ ሀብት ባለሙያ አቶ ሁለምን አይለገሰ የሚናገሩት።
ለሀገሪቱ ውስጥ ባለው ነባራዊ ሁኔታ የሰው የኑሮ ደረጃ በጣም የተመሰቃቀለ ከመሆኑ ጋር ተያይዞ በዓል እንደ ድሮ በደራ ሁኔታ የተከበረ አይደለም። የተወሰኑ ሰዎች ሊያከብሩ ይችላሉ፣ ግን ከታች ያለው ማጆሪቲው እንደዚህ አይነት ነገሮችን እንዳያከብር እንዳየኸው የሸቀጦችና ሌሎች ለበዓል የሚያስፈልጉ ነገሮች እንዳልከውም በሬ፣ ፍየል፣ በግ እነዚህ ነገሮች በሚገርም ሁኔታ እየጨመሩ እየሄዱ ነው እንጂ እየቀነሱ አይደለም። ከምንም በላይ ማህበረሰቡ ያለበት ከጦርነቱ ጋርም ተያይዞ ሊሆን ይችላል። የዋጋ ግሽበት ደግሞ ከሚታየው እጥፍ እጥፍ በየጊዜው ለምሳሌ አምና የምናውቀው ነገር ዘንድሮ በእጥፍ ጨምሮ ቁጭ እያለ ባለበት ሁኔታ የሰው እንካም ደግሞ በዛው ልክ ባልጨመረበት ሁኔታ እነኚህ ነገሮች እየጨመሩ በመጡ ቁጥር በሰዎች በዓልን ማክበር እንደ ቅንጦት ሆኖ ነው እየታየ ያለው። ያ ምንን ያሳያል? ዜጎቹ ያሉበትን ሁኔታ የኑሮ ስታተስ በጣም ኑሮ በጣም ከብዶ እንደመጣ እንደ ሀገርም በጣም ከባድ ሁኔታ ላይ እንዳለን ያሳያል። ኢኮኖሚካሊ በተለይ በግሽበቱ ተጨምሮ ይሄ ጦርነት ኢኮኖሚ ተጨምሮ የማህበረሰቡ ገቢ መቀነስ በዛው ላይ ተያይዞ በጣም ከባድ ሁኔታ ነው ያለው።
አቶ ወለመናይ መንግስት የፖሊስ ማሻሻያ ስለማድረግ ማሰብ እንዳለበት ይመክራሉ። የድሬዳዋ አስተዳደር ዘይትና ስኳርን ገበያ ላይ ከሚሸጡበት ባነሰ ዋጋ አቅርቦ ሰዎች ረጃጅም ሰልፎችን ተሰልፈው ሲሸምቱ ተመልክተናል። ከዚያ ውጪ ገበያውን ለማረጋጋት ሊወሰዱ ስለሚችሉ ተጨማሪ እርምጃዎች መረጃ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የአዲስ ዓመት ዋዜማ ስርጭትን ነው። የምሽቱ አስተናጋጃችሁ እንግዲህ ወልዴ ነኝ። እስኪ አሁን ደግሞ በአዲስ ዓመት ሙዚቃ ረፍት እናድርግ።
Bye.
እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ስርጭትን ነው። የምሽቱ አስተናጋጃችሁ እንግዶ ወልዴ ነኝ። በፕሮግራማችን ላይ አስተያየት የመስጠት ከፈለጋችሁ በምን አድራሻ እንደምታገኙን እናስተዋውቃችሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮች፣ አሁን ወደ ደሴ ወደሚወስደን የነዋሪዎች የአዲስ ዓመት አስተያየት እናምራ። ዓመቱ ተስፋም ስጋትም የተንጸባረቀበት፣ የሰዎች ሕይወት መጥፋትና የንብረት ውድመት ያጋጠመበት፣ ከጦርነቱ ባለፈ ከፍተኛ የኑሮ ውድነት የታየበት እንደነበር የገለጹ የደሴ ከተማ ነዋሪዎች መጪው ዓመት ከጦርነት የጸዳ ሰላም የተረጋገጠበት እንደሚሆን ተስፋቸውን ገልጸዋል። ይህን ዝግጅት ያዘጋጀልን መስፍን አራጌ ነው፣ እንደሚከተለው ያቀርበዋል።
ስሜ ይመር ሰይድ ይባላል። 2014 በተለይ የአማራ ህዝብ ለመፈናቀል፣ ለንብረት ውድመት፣ ህጻናት፣ ሴቶች፣ እናቶች ያላግባብ በህወሀት ተደፍረዋል። ወለጋ አካባቢ የወሎ ተወላጆች ህጻናት የመጨፍጨፍ የመታረድ እናቶች ለተለያየ እንግልት ተዳርገዋል። እንደ አማራ ህዝብ ጥቃት ደርሶበታል። የተፈናቀሉ ወንድሞቹንም ከወለጋም ከዚህም የመጡትን የአልባሳት ድጋፍ ገንዘብ በማዋጣት በመደገፍ ዜጎቹ እንዲያገግሙ ሞራላቸውን እንዳይነካ ወደ ነበሩበትም እንዲመለሱ የተደረጉ።
ስሜ ትህትና ይመር ነው፣ የምኖረው ደሴ ከተማ። 2014 ዓመተ ምህረት ያለፈበት በጣም ከበድ ያለ ማለት ነው። ለማንኛውም ሰብአዊ አስተሳሰብ ላለው ሰው በጣም ከባድ የሰቆቃ ዘመን፣ ጦርነትን የምናስብበት፣ ችግርን የምናስብበት በጣም አስከፊ ሆኖ ነበር ያለ እና የነበረው ሁኔታ ራሱ የኑሮ ውድነት በጣም በጦርነቱ ምክንያት በጣም ተፈናቃይ ከመብዛቱም የተነሳ ከፍተኛ የኑሮ ውድነት የነበረበት፣ ተፈናቃይ ከተማውን ያጥለቀለቀበት፣ ነዋሪው በራሱ ኑሮ ይንገፋለሁ ወይ ብሎ የሚያስብበት በጣም ከባድ ጊዜ ሆኖ ነበር ያለፈው። ጦርነቱን በተመሳሳይ ለህፃናት፣ ለአረጋውያን፣ ለሴቶች በጣም አስከፊ አሰቃቂ፣ ከዛሬ ነገ የምናልፍ ሳይመስለን ነው 2014ን ያሳለፍነው።
አሸብን መሐመድ እባላለሁ። የዚሁ የደሴ ከተማ ነዋሪ ነኝ። 2014 ዓመተ ምህረትን ፈጣሪ ይመስገን በጣም የጭንቅ ጊዜ ነበረ። ጭንቁም በላ ከውስጥ ይመነጫል። ከውስጥ ከኢትዮጵያ ከራሷ የፈለቀ በላ ነበረ። ያንን ክፉ ነገር በመቋቋምና ወገኖቻችን ሲጨፈጨፉ በወለጋ፣ በአፋር፣ በአማራ ክልል ሲጨፈጨፉ አንገታችን ደፍተን ያሳለፍንበት፣ ለፈጣሪ አምላክ የነገርንበት፣ በክርስቲያን የጸለይንበት፣ ክርስቲያኑ ሙስሊሙ ዱዓ ያደረግንበት፣ ከዚህ በተጨማሪ ደግሞ የተፈናቃው ያለንን 5 ሳንቲም ትሁን 25 ሳንቲም ትሁን እፍጥሬም ትሁን ባለን አርሶ አደሩም፣ ነጋዴውም፣ የመንግስት ሰራተኛውም ሁሉም ኢትዮጵያዊ የሚችለውን እያደረገ እነሱን እየረዳ እያቋቋመ ያሳለፍንበት ዘመን ነው።
ዝቅተኛ ኑሮ እየኖረ ያለው ፖለቲካሊ መንግስት እየመራው አይደለም። አጠቃላይ ህዝቡ፣ መንግስት ሰራተኛውም፣ አርሶ አደሩም በኑሮ ውድነት እየተሰቃየ ነው። ይህንን አመት ከላይ እስከ ታች ድረስ ህገወጥ ነጋዴዎችን መንግስት እርምጃ እየወሰደልንና ለኑሮ ውድነቱ ዓለም አቀፍ ባህሪ ስላለው የራሽያና የዩክሬንም ጦርነት ለኑሮ ውድነቱ መባባስ ዓለም አቀፍ ተያያዥነት ያለው ቢሆንም ስግብግብ ነጋዴዎች ከላይ እስከታች መንግስት ሰራተኛውና ህዝቡ የኑሮ ውድነቱን እያጠቃው ስለሆነ መንግስት ኃላፊነቱን ተወጥቶ በእነዚህ ስግብግብ ነጋዴዎች ላይ እርምጃ እየወሰደ የሚከዝኑ ነጋዴዎችን ወደ ትክክለኛ መስመሩ እንዲመጣልንና 2015 ሰላማችን ተረጋግጦ ከኑሮ ውድነት ከሐሳብ ነጻ ሆነን አስተማማኝ ሰላም ተረጋጋ ኢኮኖሚ እንዲኖር እንፈልጋለን።
ኑሮ ውድነት ሊቃለል የሚችለው ደማንድና ሲባል ፍላጎትና አቅርቦት ሲጣጣም ነው። አሁን እኮ ማየት ያለብን ሀብት እየተቃጠለ ነው፣ የአርሶ አደሩ ንብረት እየተቃጠለ ነው፣ እህሉ አዝመራው እየተቃጠለ ነው። በሚያሳዝን ሁኔታ ዛሬ ራሱ የሰማሁት ምንድን ነው? ወልዳያ ቆቦ አካባቢ በቆና አህያውን እየለቀቀ የአርሶ አደሩን ሰብል እያበላበት ነው ወያኔ። እና ምንድን ነው ፍላጎቱ እየጨመረ ነው ሄደው፣ ውድመቱም ደግሞ ያንን ፍላጎት ያባብስብናል። ሰላም ካለ ሁሉም ነገር ይረጋጋል እንጂ ሰላም ካለ የኑሮ ውድነት እየጨመረ ነው የሚሄደው። አንድ ሰላም ካለ ይሰራል፣ ስራ ካለ ምርታማነት ይኖራል፣ ምርትም ይገኛል። ስለዚህ እንግዲህ የኑሮ ውድነቱን ለማቃለል አቅርቦትና ፍላጎትን ለማጣጣም መስራት እያንዳንዳችን በተሰማራንበት ውጤታማ የሆነ ስራ መስራት ይኖራል እንጂ እጅግ በጣም ከባድ ነበር ብዬ ነው።
በአማራ ህዝብ ላይ ብቻ ያነጣጠረ ወራሪ ኃይል ሳይሆን ኢትዮጵያን ለማፍረስ የሚንቀሳቀስ ጠላት ለ2015 በጋራ እንደ ኢትዮጵያ ህዝብ መክተን የትግራይ ህዝብም ነጻ የሚወጣበትና አሸባሪዎች ለህግ የሚቀርቡበትና የትግራይ ህዝብም የአማራ ህዝብ እንደ ኢትዮጵያ ነጻ ወጥተን ወደ ልማታችን የምንመለስበት አመት እንዲሆን እመኛለሁ።
እንግዲህ 2015 ፈጣሪ አምላክ ኢትዮጵያን የፈጠረ ጌታ የሰላም ነው፣ የአንድነት ነው፣ የዲሞክራሲ የልማት ተስፋ 2015 አንድ ብሎ ይጀምራል ብዬ ነው ተስፋዬ። ይህንን ንግግሬን ይህንን ሀሳቤን የሰማ ሁሉ ቢሰማም ባይሰማም በጸሎት እንዲደግፈኝ ይላለሁ። አመሰግን። ይህን ጦርነት ምን መሆን አለበት? በህዋት ተወሰነ ሀሳብ ልንገራችሁ። ደመረጭ ሰብልን የሚያጠፋ አረም፣ ደመረጭ እያረም ብቅ ሲል ብታርመው እየተበጠሰ ይሄዳል። ሌላውም ችግር እንደዙ ነው ከተግባብ
እንግዲህ ደግሞ ለ2015 የተሻለ ህይወት ብርሃን የሆነ ዘመን ይሆንልናል ብዬ አስባለሁ። እኔ በግሌ ያው ጦርነቱ እንዲቋጭ ሰላምን በሰፊው ማየት የሚሻል ይመስለኛል። ሰላምን ለማምጣት ማንም ብሔር፣ ማንም ኢትዮጵያዊ፣ በማንኛውም ጾታ፣ በማንኛውም እድሜ ያለ ሁሉ ሰላም እንዲፈጠር ሁሉም ሰው የራሱን ጥረት ማድረግ አለበት ብዬ አስባለሁ። ምንድነው 2014 መልካም ነው ብዬ የማስበው ድባችን በተሻለ ደረጃ መሞላቱ ለቀጣይ ህይወታችን ሰፊ ነገር እናገኛለን ብዬ አስባለሁ። 2014 ላይ የማስቀምጠው ነገርና በተሻሉ ወሮች የተወሰነ ከጦርነቱ መፎይታ መኖሩ የተሻለ ነገር ብዬ አስባለሁ።
ወደ ሁለተኛው አጋማሽ ዝግጅታችን ስናልፍ ለችግር የተጋለጡ ኢትዮጵያውያንን ለመደገፍ ያለመ የገቢ ማሰባሰቢያ ዝግጅት ከሰሞኑ በዋሽንግተን ዲሲ ተካሂዷል። ዓለም አቀፍ ኢትዮጵያውያን ዳያስፖራ የተግባር ቡድን የተባለ ተቋም ባስተባበረው በዚህ መድረክ ላይ ከገቢ ማሰባሰቢያ መሰናዶዎች በተጨማሪ ተጋባዥ እንግዶች ንግግር አድርገዋል። በተለይ የኢትዮጵያ መንግስት ተወካዮች ሀገሪቱን ወደ ዳግም ግጭት በማስገባት ለሰብአዊና ቁሳዊ ውድመት ዳርጓታል ያሏቸውን የትግራይ ኃይሎች ወቅሰዋል። የአሜሪካ ድምፅ ያነጋገራቸው በዩናይትድ ስቴትስ የሚኖሩ የትግራይን ክልል የሚያስተዳድረው ህወሓት ተወካይ በበኩላቸው መሰል ውንጀላዎችን አስተባብለዋል። ከሰብአዊና ቁሳዊ ውድመት አንጻር የኢትዮጵያን መንግስት መልሰው ከሰዋል። ሀብታሙ ስዩም ቀጣዩን ዘለግ ያለ ዘገባ አሰናድቷል።
ኢትዮጵያ በሚሊዮኖች የሚቆጠሩ ዜጎቿን ለውጣ ውረድ የዳረጉ ሰው ሰራሽ ችግሮችን ባለፉት ጥቂት ዓመታት ውስጥ አስተናግዳለች። እንዲህ ባሉት ጊዜያት ውስጥ የትውልድ ኢትዮጵያን ድጋፍ አስፈላጊ መሆኑን ከሚያወሱት ተቋማት አንዱ የዓለም አቀፍ ኢትዮጵያውያን ዳያስፖራ የተግባር ቡድን ይሰኛል። አቶ መልጋሼ የተቋሙ የህዝብ ግንኙነት ኃላፊ ናቸው።
በህዝባችን ላይ የምድርሰ ኢኮኖሚ፣ የማህበራዊ፣ የፖለቲካ ጠቅላላ የስነልቡና ቀውስ ከባድ ነው። በዚህ ውስጥ የሚያስፈልገው እርዳታም እንደዚሁ ከፍ ያለ መሆኑን እናምናለን። ግን እኔ ለሀገሬ ምንድን ነው የማደርገው የሚለው ጥያቄ እያንዳንዱ ኢትዮጵያዊ መመለስ አለበት። እስራኤላውያን የሚሉት አንድ መሰረታዊ ነገር አለ። እኔ ካልሆንኩ ማን? ዛሬ ካልሆንኩ መቼ ይላል። ይሄ የእያንዳንዱ ኢትዮጵያዊ የህሊና የልቡና ጥሪ መሆን አለበት። ይሄ ከፖለቲካ ውጭ ነው። በፖለቲካ አስተሳሰባችን በሌላ ነገር ልንለያይ እንችላለን። የኢትዮጵያ ህዝብ ግን እንደገና ወደ ሰላሙ እንዲመለስ የሚያስፈልገውን እርዳታ በማቅረብ አብሮት በጎን በመቆም በደጀንነት የሚሆን በሚያስፈልገው ሁሉ ቆሞ መርዳትን ይግድ ይላል።
የተግባር ቡድኑ ከሰሞኑ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ ውስጥ የገቢ ማሰባሰቢያ ዝግጅት አድርጓል። ዝግጅቱ በኢትዮጵያ ግዛት ውስጥ ለችግር የተጋለጡ ዜጎችን እንደ ራስ በመቆጠር ዲያስፖራው የተቻለውን እንዲያደርግ የማነቃቃት ዓላማ እንዳለው የነገሩን ደግሞ ከሚኒሶታ ግዛት የመጡት ከዝግጅቱ አስተናባሪዎች መካከል አንዷ የሚሆኑት ዘኒ ጀቤሳ ናቸው።
እናት ሀገራችን ድምጿን አውጥታ ነው የምትጠራን ያለችው። ናው ኦር ኔቨር ነው እና በጣም በየትኛውም አንድ የሚባል ክልል አይደለም ያለው ሀገራችን፣ ህዝባችን ተርቧል። አሁን ድረሱልን በምትልበት ሰዓት ላይ ይህንን አስቸኳይ የሆነ ነገር ተገንዝቦ ቶሎ ፈንድሬዘር ኢቨንት ማድረግ አለብን ተብሎ በሚነግሩኝ ሰዓት ለዛ ነው በርር የመጣሁት ኤኒቲንግ ለኢትዮጵያ እና ይህንን እንደተነጋገርነው ህብረተሰባችን ወዶ አይደለም 20 ዓመት 30 ዓመት 40 ዓመት በኖረበት ቀዮ በአንድ ቀን ነው ብር ብሎ ምንም ሻንጣ ምግብ ምንም ሳይል በሩ ለመትረፍ ነው ሄደውና እንደ ራስ መውሰድ ነው። በእነሱ ጫማ ውስጥ ራሳችንን እናስገባ። ንብረት ሀብት ያለው የወለዱ የከበዱ አሁን መንገድ ላይ ተጠለው የሚበሉ ሲያጡ ለማኝ ሲሆን አያሳዝንም? እና እንደ ራሳችን ስናየው ያንን ነገር አሁን ተባብረን ተደጋግፈን እንድናሳልፍ ነው።
የተለያዩ የገቢ ማሰባሰቢያ ጨረታዎችና ክዋኔዎች በተስተናገዱበት በዚህ ዝግጅት ላይ በዋሽንግተንና አካባቢው የሚኖሩ ኢትዮጵያን ተሳታፊ ሆነዋል። እንዲህ ያሉትን ዝግጅቶች በማሳካትም ሆነ ኢትዮጵያና ኢትዮጵያን የሚጋፈጧቸውን ችግሮች በመቅረፍ ረገድ የትውልደ ኢትዮጵያውያን ሚና የላቀ መሆኑን የነገሩን አቶ አቤል ጋሼ ናቸው።
እንደ IMO ወይም ኢንተርናሽናል ማይግሬሽን ኦፊስ ሪፖርት ከ1.8 ሚሊዮን በላይ ኢትዮጵያውያን ከሀገራቸው ውጭ ይኖራሉ። ከፍተኛ የሆነው ጥርቅም ደግሞ የሚኖርበት አንደኛው በተለይ ትልቁ ከሚድል ኢስት ውጭ ይሄ ዋሽንግተን ዲሲ አካባቢ ነው። በጠቅላላው በእነዚህ ብዙ ክለስተር ባለባቸው እንደ አትላንታ፣ ሲያትል ወይም ኤልኤ፣ ቶሮንቶ ያሉት አካባቢ የምኖሩ ኢትዮጵያውያን በቁጥራችንም ከፍ ያለ ስለሆነ በሚፈለግብን ሁሉ በተለይ ዛሬ እንቅልፍ የማያስተኛ ሁኔታ ሀገራችን አለ። ለዚህ የሚያስፈልገው ማድረግ አለብን። ፖለቲካ ውጭ ነው። ይሄ የሰብአዊነት ጥያቄ ነው።
ከዚህ የገቢ ማሰባሰቢያ ዝግጅት ጎን ለጎን ተጋባዥ የሆኑ የኢትዮጵያ መንግስት ተወካዮች በኢትዮጵያውያን ላይ ተጋርጠዋል ያሏቸውን ችግሮችና ከትውልድ ኢትዮጵያውያን የሚጠበቁ ርብርቦችን አመላክተዋል። በቅርቡ የተሾሙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ ኢትዮጵያ ውስጥ ጦርነት እንዲቀሰቀስም ሆነ የበርካታ ዜጎች ህይወት አደጋ እንዲደቀንበት በማድረግ ረገድ ምክንያት ሆኗል ባሏቸው በህወሓት ኃይሎች ላይ ወቀሳ ባሰሙበት ንግግራቸው የኢትዮጵያውያን እርዳታ የሚፈለግበትን ዘርፍ አመላክተዋል።
እኔ ካልጨቆንኩ ሀገር ሰላም አትሆንም የሚል የፖለቲካ ዘይቤ የሚከተለው ቡድን 27 ዓመት ስልጣን ላይ ተቀምጦ ስሙን እንኳ ያለወጠ ነፃ አውጪ ግንባር እና የኢትዮጵያና ህዝቦቿ ጠላት በመንግስት የቀረቡለትን የሰላም አማራጮች ረግጦ ከኦገስት 24 ጀምሮ በአማራና አፋር ክልሎች ላይ እንደለመደው የህዝብ ማዕበል በማሰለፍ ሁሉን አቀፍ ወረራ ጀምሯል። መንግስትም በሀገራዊ ኃላፊነት ልክ የቡድኑ አገር የማፍረስ ዓላማ እንዳይሳካ አስፈላጊውን ውጤታማ እርምጃ እየወሰደ ይገኛል። የጎዱ የጤና እና የትምህርትና የመሰረተ ልማቶች መልሶ ማቋቋም፣ የትምህርት ቁሳቁሶችን እና መጻሕፍትን በማሰባሰብ ከኤምባሲውም ይሁን በግላችሁ ይህንን ወደ አገር ቤት እንዲደርስ ለማድረግ እንበርታ ላለሁ። መድኃኒቶችና የሕክምና መሳሪያዎች በራሳችሁ ወጪ በማጓጓዝ ወደ ኢትዮጵያ በማድረስ የበኩላቸውን አስተዋጽኦ አጠናክራቸው እንድትቀጥሉም እንዲሁ ጠይቃለሁ።
ሌላኛው ተናጋሪ በተባበሩት መንግስታት ድርጅት ውስጥ የኢትዮጵያ ተወካይ የሆኑት አምባሳደር እታዬ አጽቀ ስላሴ ናቸው።
ያልደረቀ እንባ በርካታ ነው። ያልጠገቀ ቁስል በየዘመናት ሲመረቅዝ የኖረ በርካታ ነው። ያልመተረና ያልተቋጨ ሀዘን አያሌ ነው። ይህም እያለ ሌላ ሞት ይደገሳል። ስንት ጊዜ ነው ኢትዮጵያዊ የሚሞተው? ገና በ13 በ14 በ15 ዓመታቸው ህይወት ምን እንደሆነ ትርጉሙን የማያውቁ በርካታ ለጋ ወጣቶች ለኛ ተንኮል ለኛ ስግብግብነት ለኛ ንፉግነት መስዋዕትነት የሚሆኑት በርካቶች ናቸው።
አምባሳደር ታዬ እንዲህ ባለው ዝግጅት የሚሰባሰቡ ድጋፍ ኢትዮጵያውያን ያለውን ፋይዳም አስረድተዋል።
በዚህ ምሽት የምታደርጉት አስተዋጽኦ በሙሉ እያንዳንዱ ለተጎዱ ወገኖቻችን ቤታቸው ለፈረሰ ክብራቸው ለተደፈረ እህቶች እናቶች ለተጎሳቆሉ በክረምት ወዛ አቋርጠው ቀያቸውን ለቀው ለተሰደዱ ቢቻለን ደግሞ በቀጣይነት ህዋት እንዲህ እንደነወጠን ስለማይቀጥል በርካታ እናቶች ከረሃብ ወደ ጤና የሚሸጋገሩ በትግራይ ክልል ውስጥ ያሉ በመሆኑ በቀጣይ ለነሱ ለመድረስ ይህንን ዓላማ ያደረገ ጽኑ ኢትዮጵያዊነትን የገነባ በጠንካራ አለት ላይ የተመሰረተ አስተሳሰብን በመያዝ ኢትዮጵያን የማሻገር ኢትዮጵያን ወደፊት የማስቀጠል የጋራ ኃላፊነት እንደሆነ ለመግለጽ ወዳለሁ።
በዝግጅቱ ላይ በተጋባዥ ተናጋሪነት የቀረበችው ኖ ሞር የተሰኘው እንቅስቃሴ መስራች ሄርሜላ አረጋዊ በበኩሏ በኢትዮጵያ ውስጥ በተደጋጋሚ የተፈጠሩ ችግሮችን በመቅረፍ ረገድ የጠያቂነት ባህል የሚጫወተውን ሚና አውስታለች። የሰሜኑን ጦርነት ተከትሎ ሊበረታታ ይገባል ያለችውን ማህበረሰባዊ ኃላፊነትም ጠቁማለች።
በዚህ ሰዓት ባህላችን ሊለወጥ ይገባል እላለሁ። በማህበረሰብ ውስጥ ያለው የመነጋገር ደረጃ ሊሻሻል ይገባል። ሰዎች በአስቸጋሪ ሁኔታ ውስጥ እያለፉ ይገኛሉ። የደረሰባቸውን እንዲናገሩ ልናበረታታቸው ይገባል። ይሄ ረጅም ጊዜ የሚወስድ ሂደት እንደሆነ እረዳለሁ። ለናስብበት ግን ይገባል። በህወሓት ጦር አባላት አማካኝነት ባጎራባች ስፍራዎች በሚኖሩ ህፃናት ወንዶችና ሴቶች ላይ የደረሱ ጉዳቶች አሉ። እኚህ ጉዳዮች ሊነገሩ ይገባል። በተጎጂነት መንፈስ ውስጥ እንዳይቆዩ ተጎጂዎቹ ስለተፈጠረው ነገር መናገራቸው የበለጠ ተቀባይነት እንዲኖረው ማድረግ ያሻል።
በመድረኩ ላይ ከተስተጋቡ ሐሳቦች መካከል በተለይ የትግራይ ኃይሎች ላይ የተሰነዘሩ ክስተቶችን በተመለከተ ያነጋገርናቸው የትግራይን ክልል የሚያስተዳድረውን መንግስት በዩናይትድ ስቴትስ የወከሉት አምባሳደር ፍሳ አስግዶም በመድረኩ ላይ የትግራይ ኃይሎች የቅርብ ጊዜውን ጦርነት ቀስቃሽ ተደርገው የመጠቀሳቸውን አግባብ ውድቅ አድርገውታል።
በፈረንጆቹ ነሐሴ 9 በደበቢት በኩል በከባድ መሳሪያ የትግራይ ኃይሎችን የደበደቡት ይህንን ለዓለም ህብረተሰቡ ወቅት አሳውቀናል። በግንባር ያሉ የጦር መኮንኖች ያደረጉት እንዳይሆን በጥሩ ማጣሪያ አድርገን ከላይ ኃላፊዎች ኤታማዦር ሹሙ ጠቅላይ ሚኒስትሩ ጦርነቱ እንዲጀመር መመሪያ እንደሰጡ አሳውቀናል። የዓለም ህብረተሰብ ትግራይ ውስጥ ያለው ሁኔታ እንዲቀየር፣ መሰረታዊ አገልግሎቶችን ፍቀዱ ብሎ ቅርቃሩ ስለከተታቸው በአንድ በኩል ለሰላም ዝግጁ ነን የት ቦታ ነን እያሉ፣ በሌላ በኩል ጦርነቱ ሊጀመር እኛ የምጠየቅም በሚል ከኤርትራ መንግስት ጋር ተሻርከው የኢትዮጵያን ሰራዊት ወደ ኤርትራ በኩል አሳልፈው በአራት በአምስት ግንባር በተሟላ መልኩ ጦርነት ከፍተውብናል እና ከአሁን በፊትም እንዳሉት ኤርትራ ገባም ብለዋል፣ አሁንም አልገባም እያሉ ናቸው። በቅርብ ለሚያናግሯቸው ባለስልጣኖች ደግሞ ኤርትራ ቢገባ ስለማይቀርላቸው ብለው ነው ይላሉ። ስለዚህ የእነዚህ አምባሳደሮች ውሸት ነው። የኢትዮጵያ ስልትታ ሌላ አዲስ ነገር ቢያመጡ እና ኢትዮጵያ ወደ ሰላም የምትሄድበት ሁኔታ ቢያሳዩ ነው እንጂ የትግራይን ህዝብና እሱን ይመራ ያለውን ድርጅት ከመጥላት አልፈው ሌላ ቁም ነገር ቢያመጡ መደማመጥ ነበር ይችላል።
በዚሁ መድረክ ላይ በተለያዩ የሀገሪቱ ስፍራዎች ላይ ለደረሱ ሰብአዊ ጥፋቶችና ኢኮኖሚያዊ ውድመቶች ጋር በተያያዘ የህወሓት ኃይሎች በክፉ መነሳታቸውንም አይስማሙበትም።
ህጻናትን ወደ ጦርነት የማሰለፉ የመማገዱ ጉዳይ የትግራይ ኃይሎችን አይመለከትም። ይሄ ውሸት ሲደጋገም እውነት ይመስላል የሚል ትርክ ተጠቅሞ የአዲስ አበባ ፖለቲከኞች የሚያደርጉት ነው። የትግራይ ኃይሎች መሰረተ ልማትን አያፈርሱም፣ በተጨባጭ የላቸው። ጦርነት ባለበት አካባቢ የጦርነት ሰለባ የሆኑ ዜጎች ይኖራሉ፣ ያሳዝናል።
ሆን ተብሎ የጠፋው የትግራይ መሰረተ ልማት፣ ሆን ተብሎ የተገደለው የትግራይ ወጣት፣ ሆን ተብላ የደፈረችው የትግራይ እናት ነች። ይህንን ትግራይ ላይ የሰሩትን ዓለም የሚያውቀውን የዘር ማጥፋት ጦርነት ጀኖሳይድ በተመሳሳይ ሌላው ቦታውን ፒዲኤፍ ተፈጽመዋል ብለው ለማካካስ የሚያደርጉት ፕሮፓጋንዳ ነው። ብዙ ጊዜ ተነጋገርንበታል በብዙ ሚዲያዎች። ነገር ግን አሁን በተጨባጭ የእኛ እስከ ቆቦ ደርሷል። ሚዲያውን ይልቀቁትና የትግራይ ሰራዊት ምን እያደረገ እንደሆነ በህዝቡ መሀል ይታይ። ምክንያቱ ህዝብ አለብዛ ሰው ይኖራል። በምን አይነት አያያዝ ሰራዊታችን እየያዘው እንደሆነ የትኛው መሰረተ ልማትም እንዳሰሩ።
አምባሳደር ፍስሐ በንጹሐን ላይ የደረሰው በደሎችና የመብት ጥሰቶችን በተመለከተ ተወቃሽና ተጠያቂ መሆን የሚገባው የኢትዮጵያ መንግስት ሊሆን ይገባም እንደነበር ተናግረዋል። ወደ 2 ዓመት በተጠጋው የኢትዮጵያ ውስጥ እርስ በርስ ግጭት ውስጥ በርካታ ሰብአዊና ቁሳዊ ጥፋቶች ደርሰዋል። የተባበሩት መንግስታት ድርጅትን ጨምሮ በተለያዩ አካላት የወጡ ሪፖርቶች በሰሜን ኢትዮጵያ ጦርነት ወቅት የዘር ማጥፋት መፈጸሙን የሚያመላክቱ በቂ መረጃዎች አለመገኘታቸውን ቢጠቅሱም እንደ ጦር ወንጀል ሊቆጠሩ የሚችሉ የጭካኔ ተግባራትና በደሎች መፈጸማቸውን አስታውቀዋል። በእነዚህ የሰብአዊ መብት ጥሰቶች ውስጥ ሁሉም ተፋላሚዎች እጃቸው እንዳለበት መግለጻቸው ይታወሳል። የጦርነቱ ሰለባ ለሆኑ ዜጎችም ዓለም አቀፍ ርብርብ እንዲደረግ ጥሪ ሲደረግ ሰንብተዋል። ይህ መድረክ ያዘጋጀው ዓለም አቀፉ የኢትዮጵያውያን ዲያስፖራ የተግባር ቡድን አባላት በዝግጅቱ የተሰባሰቡ ድጋፎች ለታለመላቸው ሰብአዊ ግቦች በቅርቡ እንደሚውሉና የድጋፍ ስርጭቱን በተመለከተ ግልጽነትን ታሳቢ ያደረገ አሰራር እንደሚተገበርም አስታውቀዋል። ለአሜሪካ ድምፅ ሀብታሙ ስዩም። Oh,
የተከበራችሁ አድማጮች ዛሬ ቀዳሜ ፓጎሜ 5 ቀን 2014 ዓመተ ምህረት የአዲስ አመት ዋዜማ ዝግጅታችንን አጠናቀናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁና ሳስተናግዳችሁ የምሽውት እንግዶ ወልዴ ነኝ። አብራችሁን ስላመሻችሁ አመሰግናለሁ። ከመላ የአሜሪካ ድምጽ ባልደረቦች የመልካም አዲስ አመት ምኞታችን ይድረሳችሁ። እንቁጣጣሽ
ያን ቶለኛን